Laudetur Jesus Christus, it barek Jesus Christus. Ye, I Vatican Radio now. ዝግጅታችን አሁን ይጀምራል።
ርዕሰ ሊቃነ ጳጳሳት ፍራንቼስኮ በትላንትናው ዕለት ማለትም በጥር 14 2009 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ለማዳዊ ለሆነው ሳምንታዊ የጠቅላላ አስተምሮ ለተሰበሰቡ ምእመናንና ያገር ጎብኚዎች ከመላእከ እግዚአብሔር ጸሎት በፊት ባስተላለፉት የጠቅላላ አስተምሮ እንደገለጹት መንፈሳዊ ለውጥ ማምጣት ማለት ለማዳዊ የሆኑ ነገሮቻችንን መተው ማለት ሳይሆን የባህሪ ለውጥ ማምጣት ማለት ነው ማለታቸው ተገለጸ። ቅዱስነታቸው ይህንን መልእክታቸውን ያስተላለፉት በእለቱ ባደረጉት የጠቅላላ አስተምሮ ላይ ሲሆን በእለቱ በተነበበውና ከማቴዎስ ወንጌል ከምዕራፍ 4 ከቁጥር 12 እስከ 23 ላይ በተወሰደው የወንጌል ቃል ላይ ተመርኩዘው ያስተላለፉት አስተምሮ ትኩረቱን ኢየሱስ በገሊላ ክፍለ አገር አስተምሮን በይፋ የጀመረበትን በመጥቀስ እንደነበረም የቫቲካን ሬዲዮ ጋዜጠኛ የሆነው ሰርጆ ቼንቶፋንቲ ዘግቧል። ኢየሱስ የመጀመሪያ ስብከቱን የጀመረው አረማውያን በሚበዙባት በቅፍረናሁም እንደነበረ በመጥቀስ አስተምሯቸውን የቀጠሉት ቅዱስነታቸው በመልካምድራዊ አቀማመጧ ምቹ ከሆነችው የኢየሩሳሌም ከተማ ጋር የቅፍረናሁም ከተማ በንጽጽር ስትታይ ሃይማኖታዊ እርኩሰት ይበዛባት የነበረ ከተማ እንደነበረች ጠቅሰው በተጨማሪም ከተለያዩ አካባቢዎች የተውጣጡ እስራኤላውያን ያልሆኑ ነገዶች የበዙባት ከተማ እንደነበረችም ጨምረው ገልጸዋል። ምንም እንኳን ከገሊላ ለደህንነታችን ታሪክ ከፍተኛ አስተዋጽኦ የሚያደርግ ታላቅ ነገሮች እንደሚመነጩባት የሚጠበቅባት ክፍለ ሀገር ባትሆንም ቅሉ፣ ነገር ግን በገሊላ ክፍለ ሀገር የምትገኘው የቅፍረናሆም ከተማ ነበረች በቀዳሚነት የኢየሱስን ብርሃን የተቀበለችው በማለት ቅዱስነታቸው አስረድተዋል። የኢየሱስ መልእክት የእግዚአብሔር መንግሥት የሚለውን የመጥምቁ ዮሐንስን ስብከት ያስታውሰናል በማለት አስተምሯቸውን የቀጠሉት ቅዱስነታቸው ይህ አዲሱ መንግሥት አዲስ ምድራዊ የሆነ ፖለቲካዊ መንግሥት ከመገንባት ጋር የተያያዘ አለመሆኑን ገልጸው ነገር ግን በእግዚአብሔርና በሕዝቦቹ መካከል የነበረውን ቃል ኪዳን ወደ ሙላት የሚያደርስና ሰላምንና ፍትህን የሚያበስር አዲስ መንፈሳዊ መንግሥት መሆኑንም ጨምረው ገልጸዋል። ከእግዚአብሔር ጋር ያለንን የቃል ኪዳን ስምምነት አጥብቆ ለመያዝ ያስችለን ዘንድ እያንዳንዳችን ያስተሳሰብና የኑሮ ዘይቤያችንን በመቀየር መንፈሳዊ ለውጥ ማድረግ ይኖርብናል ያሉት ቅዱስነታቸው ይህንን ጉዳይ ልብ ብላችሁ አዳምጡ። መንፈሳዊ ለውጥ ማምጣት ማለት ለማዳዊ የሆኑ ነገሮቻችንን መቀየር ማለት ብቻ ሳይሆን ያስተሳሰብ ዘይቤያችንን መቀየር ማለት ጭምር ነው። ለማዳዊ የሆኑ ነገሮቻችንን መቀየር ብቻ ማለት ሳይሆን የባህሪ ለውጥ ማድረግ ማለት እንደሆነም በአጽንኦት ገልጸዋል። ኢየሱስ ሕዝቦቹ ወደ እርሱ እስኪመጡ ድረስ እጆቹን አጣጥፎ አይጠብቅም፣ ነገር ግን ሕዝቦቹን ለመገናኘት በቀዳሚነት ተነሳሽነትን በመውሰድ የጠፉ ሕዝቦቹን ሊፈልግ እንደሚወጣ በመግለጽ አስተምሯቸውን የቀጠሉት ቅዱስነታቸው ይህም ኢየሱስ የሚጠቀምበት ስልትና ዘይቤ መጥምቁ ዮሐንስ ይጠቀምበት ከነበረው ለየት ያደርገዋል ብለዋል። ኢየሱስ እንደ አንድ ተጓዥ ነቢይ መሆንን ይመርጥ ነበር እንጂ በአንድ ቦታ ብቻ ቆሞ ሕዝቦቹ ወደ እርሱ ይመጡ ዘንድ ይጠባበቅ አልነበረም ያሉት ቅዱስነታቸው ኢየሱስ ሁል ጊዜም ቢሆን በጉዞ ላይ እንደነበረ ጠቅሰው ለዚህም ማረጋገጫ ይሆነን ዘንድ መውሰድ የምንችለው ኢየሱስ የመጀመሪያውን ሚስዮናዊ ተግባሩን ለማከናወን የወጣው በገሊላ ባህር አካባቢ እንደነበረና ከሕዝቡ ጋር በተለይም ከአሳ አጥማጆች ጋር በመገናኘት እንደነበረም ጨምረው ቅዱስነታቸው ገልጸዋል። ኢየሱስም በዚ የመጀመሪያ ሚስዮናዊ ጉዞ ስለ እግዚአብሔር መንግስት መምጣት ብቻ ሳይሆን ይሰብክ የነበረው ነገር ግን ይህንን አጋጣሚ ተጠቅሞ የዚ የደህንነት ተልእኮ አጋር የሚሆኑ ሰዎችንም አጋጣሚውን ተጠቅሞ ለመፈለግ እንደወጣም ቅዱስነታቸው ገልጸዋል። ቅዱስነታቸው አስተምሯቸውን በቀጠሉበት ወቅት እንደገለጹት ኢየሱስ የመጀመሪያውን ሚስዮናዊ ተልእኮን ለመወጣት በሄደበት ወቅት የዓሣ አጥማጆች የነበሩ ሁለት ጥንድ ወንድማማቾችን ማለትም ስምዖን ጴጥሮስንና ወንድሙ እንድርያስን እንዲሁም ያዕቆብንና ወንድሙን ዮሐንስን በሥራ ላይ በነበሩበት ወቅት አግኝቷቸው እንዲከተሉት ጠርቷቸው እንደነበረም ቅዱስነታቸው አስታውሰዋል። እነዚህም ሁለት ጥንድ ወንድማማቾች ይህ የጥሪ መልእክት የደረሳቸው ልማዳዊ የሆነ ተግባራቸውን በማከናወን ላይ በነበሩበት ወቅት እንደነበረ በመጥቀስ አስተምሯቸውን የቀጠሉት ቅዱስነታቸው ይህም የሚያሳየው ጌታ ለእኛ የሚገለጥልን በዐይነቱ ልዩ የሆነ ነገር በምናከናውንባቸው ወቅቶች ሳይሆን ነገር ግን በየቀኑ በሕይወታችን በምንፈጽማቸው የዕለት ተዕለት ተግባሮቻችንን በምንፈጽምበት ወቅት እንደሆነም ጨምረው ጠቅሰዋል። ዕለታዊ በሆኑ ተግባሮቻችን ነው ጌታን መገናኘት የምንችለው። በዚህም ወቅት እርሱ ራሱን ይገልጻል፣ ፍቅሩም ልባችን እንዲደርስ ያደርጋል። ዕለት በዕለት በምናደርገው ተግባራችን ከእርሱ ጋር እንገናኛለን፣ ይህም ልባችን እንዲቀየር ይረዳናል በማለት አስተምሯቸውን የቀጠሉት ቅዱስነታቸው በዚህም ረገድ አራቱ የዓሣ አጥማጆች ለኢየሱስ ጥሪ ሰጥተውት የነበረው ምላሽ ቅጽበታዊ እንደነበረ ጠቅሰው በፍጥነትም መረባቸውን ጥለው እርሱን ለመከተል ተነስተው እንደነበረም ጨምረው ገልጸዋል። እኛ ክርስቲያኖች ዛሬ ክርስትናችንን በደስታ ለማወጅና ለመመስከር መነሳሳት ይጠበቅብናል ያሉት ቅዱስነታቸው ይህንንም የምንመሰክረውና የምናውጀው እምነታችን በታላቅ ትሕትናና ብርታት ለኢየሱስ ጥሪ በፍቅር ምላሽ በሰጡ ሐዋርያት አማካይነት በአደራ ስለ ተሰጠን ነው ካሉ በኋላ በባሕር አጠገብ በነበረችውና በምንም ሁኔታ መልካም ነገር ይገኝባታል ተብሎ ከማይታሰብበት ከተማ የመጀመሪያዎቹ የክርስቶስ ደቀ መዛሙርት መገኛ የሆነችው የቅፍርናሆም ከተማ እንደነበረችም ጨምረው ጠቅሰዋል። ቅዱስነታቸው በአስተምሯቸው ማገባደጃ ላይ እንደጠቀሱት ይህንንም ማለትም ኢየሱስ የፈጸመውን ተግባር በቀዳሚነት በምንገነዘብበት ወቅት ሁሉ በእኛ ውስጥ ያለውን ቃል በመላው ዓለም ለማሰራጨት ፍላጎታችንን ያነሳሳል ካሉ በኋላ ኢየሱስ ለእኛ ያሳየውን ፍቅርና ርኅራዬ በምናስብበት ወቅቶች ሁሉ ቃሉን አስቸጋሪ በሚባሉ ሁኔታዎች ውስጥ ሁሉ በማለፍ እንድንመሰክር ያበረታታናል ካሉ በኋላ የሰው ልጆች በሚኖሩበት ስፍራ ሁሉ በመሄድ የወንጌልን ዘር በመዝራት የደህንነት ፍሬ እስኪያፈራ ድረስ መንከባከብ ይኖርብናል ካሉ በኋላ አስተምሯቸውን አጠናቀዋል።
ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ እንደ አውሮፓውያን አቆጣጠር ጥር 20 ቀን 2017 ዓመተ ምህረት ኤል ፓይስ ለተሰየመው የስፔን ዕለታዊ ጋዜጣ ለውክ ጋዜጠኛ ፓብሎ ኦርዳዛ ላቀረበላቸው መጠየቅ እየሰጡት መልስ እንደ አውሮፓውያን አቆጣጠር ጥር 22 ቀን 2017 ዓመተ ምህረት ጋዜጣው ባወጣው ህትመቱ አስነብበዋል። ቅዱስ አባታችን በሰጡት መልስ የቅዱስ ጴጥሮስ ተከታይ ሆነው መመረጣቸው ያስከተለባቸው ምንም ለውጥ የሌለ ቢሆንም ሁሉን ለማድረግ የሚፈልጉት ነገር እንዳያደርጉ ያላገዳቸው ቢሆንም ሁሌ ይመኙት የነበረው የጎዳና ካህን የመሆን ፍላጎታቸው ለመከወን እንዳይችሉ ቢያደርግም ይህንን ፍላጎት ለየት ባለመልኩ እየኖሩት እንደሆነም ገልጠው ከህዝብ እርቃ የምትኖር ቤተ ክርስቲያን ታስፈራኛለች። ቤተ ክርስቲያን ፈሪሳዊነት ከህዝብ መራቅን ስትኖር ገዛ ራሷን ከዚያ በላይ ለመጉዳት አትችልም። ሕያው ያልሆነች ቤተ ክርስቲያን ሙት ነች። መንግሥታዊ ያልሆነው የግብረ ሰናይ ማኅበር ለግብረ ሰናይ በጎ ፈቃደኞችን እምታደራጅ የእርዳታ ተቋም ልትሆን ትችላለች። ሕያውነት ግን አይኖራትም። በወንድና በእህት በድሃው አማካኝነት የጌታ ሥጋ መንካት ያንን ማቴዎስ ወንጌል ምዕራፍ 25 የምትኖር ቤተ ክርስቲያን የቤተ ክርስቲያን ጥሪ ተጠምቼ ተርቤ አጠጣችሁኝ መገባችሁኝ የሚለው መኖር ነው። እርግጥ ነው ምግባረ ብልሽት ሰው ባለበት ስፍራ ሁሉ ይኖራል። ነገር ግን የኩላይት ቤተክርስቲያን ተቋማትን ብቻ መተቸቱ ተገቢ አይሆንም። በዚህ ቤተክርስቲያን ውስጥ ምግባረ ብልሽት ያላችሁ ሰዎች እንዳሉ ሁሉ ግብታዊ ስርነቀላዊ ለውጥ የሚቀሰቅሱ ብዙ ቅዱሳን አሉ። እውነተኛው የቤተክርስቲያን ዋና ተሆናን ቅዱሳኖች ናቸው። ካህን የቤተሰብ አባት እናት ዓለማዊ መእመን ሳይል ወንጌል የሚኖር ቅዱስ በቤተክርስቲያን ውስጥ አለ። እለታዊ ህይወታችን ሰባዊ ክብራቸውን ሳይዋረዱ የሚገፉ አባቶችና እናቶች አያቶች አዛውንቶች ቤተክርስቲያንን ወደፊት እንድትል የሚያደርጉ ቅዱሳን አሉ። እሳቸው የከወኑት ያለው ህዳሴ የካቶሊክ ጠመቅ ትምህርት የሚያስክድ ነው የሚል ትችት ከባህል አቃቢያን የቤተክርስቲያን አባላት ዘንድ ሲቀርብ ይስማማል ለሚለው ጥያቄ ሲመልሱ እኔ ምንም አይነት አብዮት እያራመድኩ ሳይሆን ወንጌልን ነው ወደፊት እንዲል እማደርገው። ወንጌል በመሰረቱ እንቅፋት ነው። በዚህ ጉዞ ለብቻቸው እንዳልሆኑና በሁሉ ወጣቶችና አዛውንቶች በሚረዷቸው ኃይል አብረዋቸው የሚጓዙ መሆናቸው ገልጠው የማይደግፍ የሚቃወም ካለ በእውነቱ ከሁሉም ጋር ለመወያየት ዝግጁ ነኝ። ድንጋይ መወርወር አልወድም። ከሁሉም ጋር መወያየት ግልጽ ውይይት እንጂ ሐሜትና ስም ማጥፋት አያስፈልግም። የአርነት ቴዎሎጂያ በተመለከተ ለቀረበላቸው ጥያቄ ቅዱስነታቸው ሲመልሱ ይህ የአርነት ቴዎሎጂያ በላቲን አሜሪካ አውንታዊ ተመክሮ እንዳለው ሁሉ አሉታዊ ገጽታው ተጨባጩን ሁነት በማርክሳዊ ርዕዮተ ዓለም ስር ለመተንተን መሻቱ ነው። ስለዚህ ቫቲካን ይህ ቴዎሎጂያ ውጉዝ በማለት መልስ የሰጠችው እንደሚታወቀው ቅዱስነታቸው ለሊቀ ሊቃነ ጳጳሳት ቤኔዲክቶስ 16ኛ የካቶሊካዊት ቤተክርስቲያን ጠመቅ ትምህርት ለሚከታተለው ቅዱስ ማህበር ህየንተ ብፁዕ ካርዲናል ራትሲንገር ያሉ ነበር። እሳቸው በሰጡት የማብራሪያ መልስ አውንታዊ ገጽታውን እውቅና በመስጠት ያንን የአርነት ቴዎሎጂያ ተገን በማድረግ ተጨባጭን ሁነት በማርክሳዊ ርዕዮተ ዓለም የመተንተን ተግባር ግን ቤተክርስቲያን ውጉዝ ብለዋለች። ስለዚህ ቤተክርስቲያን ውጉዝ ያለችው ይህንን ሁለተኛውን ገጹን እንጂ ጠቅለል ባላነጋገር የአርነት ቴዎሎጂያን አይደለም። በመቀጠልም ዓለማችን እየኖረው ያለው እሳቸው እየተገማመሰ የሚካሄድ ሶስተኛ የዓለም ጦርነት የሚሉት ሐሳብ ዙሪያ ለቀረበላቸው ጥያቄ ሲመልሱ ያለው ኢፍትሃዊ እኩልነት አልቦ የሆነው የኢኮኖሚ ስልት ወይንም ስርዓት እጅግ በቁጥር አናሳ የሆነው የዓለም ህብረተሰብ ክፍል ከጠቅላላው የዓለም ሀብት ውስጥ 80 መቶኛውን የሚሸፍነውን ባለቤት ሆኖ ማየቱ እጅግ የሚያሳዝን ነው። ይህ ደግሞ ምን ያክል ገንዘብ ተመላኪ መሆኑ ያረጋግጣል። ይህ ነው ገዳይ ኢኮኖሚ የሚባለው። ይህ ኢኮኖሚ ብዙዎች እንደ ጥራግ የሚጥል የሚያገል ነው። አዲስ የተባበሩት የአሜሪካ መንግስታት ርዕሰ ብሔር ትራምፕ በተመለከተም ለቀረበላቸው ጥያቄ ሲመልሱ አስቀድሞ አስተያየት መስጠት እንደማይወዱ ተግባርን ማየት እንደሚሹ ጠቅሰው ክርስትና ተጨባጭ ነው፣ በመሆኑም ነገሮችን በተግባር ሲታይ ተጨባጭ አስተያየት እንደሚሰጥበት ገልጠው የማንነት መለያ ለያይ ግንቦችን በመገንባት በሾሃማው አጥር ድንበርን መለያህን በመከላከል ማረጋገጥ መለያህን ከሚበክል ሁሉ አድናሃለሁ የሚሉት የሐሰት አዳኞች አሉ። ለዚህም ነው ከሚለያይ ግንብ ይልቅ አገናኝ ድልድይ በማቆም መወያየት ያስፈልጋል የምለው ብለው መቼም ቢሆን መወያየት ይበጃል። ስደተኛውን ማስተናገድ መብቱንና ግዴታውን ማሳወቅ፣ ማንኛውም አገር ድንበሩን የመከላከል መብት አለው፣ ነገር ግን ህዝባቸውን ከጎረቤት አገር ጋር እንዳይወያይ የማድረግ መብት ሆነም ኃላፊነት አልተሰጣቸውም። ቤተ ክርስቲያን ይህንን ነው የምታስተምረው። ማስተናገድ በሰላም አዋህዶ ለማኖር ማነጽ ትላለች። በቀዳሚነትም ተዋናያን በመሆን በቃልና በህይወት እየመሰከረችው ትገኛለች። አዳዲስ የባርነት ስርዓቶች ሰውን ለክብር ሰራሽ ተግባር የሚዳርጉ፣ ተባዕተኛነት የሚያረማምዱ፣ ሴቶችን የበታች የሚለው ርዕዮተ ዓለም የሚያስፋፉ፣ ጸያፍና ጎጂ የሰው ልጅ ሰብአዊ መብትና ክብር የሚሰርዝ ተግባር ሁሉ ውጉዝ ነው። በመቀጠልም ስለ ቅዱስነታቸው ለሊቀ ሊቃነ ጳጳሳት ቤኔዲክቶስ 16ኛ ጤንነት ጉዳይ በተመለከተ ለቀረበላቸው ጥያቄም ሲመልሱ በምርኩዝ ነው የሚራመዱት፣ ሆኖም የማስታወስ ብቃታቸውና ያላቸው የመዘከረው ኃይል ከወጣት አእምሮ ጋር እየተስተካከለ ነው። በመጨረሻም ቴሌቪዥን ይመለከታሉን ለሚለው ጥያቄ ሲመለሱ ቴሌቪዥን እንደርፓና ቆጣጣር ሐምሌ 16 ቀን 1990 ዓመተ ምህረት ወዲህ ማየት ማቆማቸውና ከዚያች እለት ወዲህ ቴሌቪዥን አይተው እንደማያውቁ ገልጠው ይሄ ደግሞ በጸሎቴ እግዚአብሔር እየጠየቀኝ ጉዳይ ነው ቴሌቪዥን ባለማየቴ ምንም አልቀረብኝም እንዳሉ ኤልፓይስ ካወጣው ህትመቱ ለመረዳት ተችሏል።
የኢትዮጵያ የሃይማኖት ተቋማት ጉባኤ ባለፈው ቅርብ ጊዜ አዲስ አበባ ላይ ብሔራዊ የሰላምና እርቅ የምክክር መድረክ አካሄዶ ነበር። አድማጮች አሁን የምታዳምጡት ካለፈው ዝግጅታችን የቀጠለ መሆኑ እናስታውሳችኋለን።
በዚህ ጉባኤ በተጨማሪ የዓለም አቀፍ ዕውቅና ያላቸው ምሁራን የተጋበዙ 3 ምሁራን የተገኙበት ነበርና እንደዚሁም ሌላ 3 የጥናት የምርምር ጽሑፍ ያቀረቡ ምሁራን የተገኙበት ነበር። እነዚያ ዓለም አቀፍ ዕውቅና ያላቸው ምሁራን ፕሮፌሰር እስቂያስ አሰፋ ነበሩ። እንደዚሁም ከናይጄሪያ 2 አንዱ ኢማም ዶክተር መሐመድ ኑሪያን አሻፋ እና እንደዚሁም ፓስተር ዶክተር ጀምስ ሞቨል ሙዬ የሚባሉ የዓለም አቀፍ ስለ ግጭት አፈታት ግጭት ከመምጣት በፊትም ስለ መከላከልና ስለ ውይይት ዓለም አቀፋዊ ልምዳቸውን ለማካፈል የመጡ ነበሩ። ስለዚህ እነዚህ ሃይማኖት መሪዎችና ሃይማኖት ተቋማት ውይይትን በማመቻቸት ግጭትን በመከላከልና በሰላም ግንባታ ያላቸው ሚና ላይ ውይይት ለማድረግ እነዚህ ከላይ የተጠቀስኳቸው 3 የዓለም አቀፍ ዕውቅና ያላቸው ምሁራን የልምዳቸው ጥናት አቅርበዋል። ሌሎችም ተጨማሪ 3 ጥናታዊ ጽሑፎች ቀርበዋል። በተለይ እነዚህ ደግሞ ዘላቂ መረጋጋትና ልማትን በማምጣት ረገድ የሰላም የፍትህና የመልካም አስተዳደር ሚናዎች ምንድናቸው የሚል የጥናት ጽሑፍ ያቀረቡ ዶክተር ዘውድነህ በየነ ነበሩ። ከዚያም በመቀጠል የመግባባትና እርቅ አስፈላጊነት በኢትዮጵያ በኡስታዝ ሐሰን ታጁ ኢትዮጵያዊ ምሁር የቀረበ ጽሑፍ ነበር ለውይይት የቀረበ። 3ኛው ደግሞ አንድነትና ብዝሃነትን በይበልጥ ማስረጽ በመምህር ዳንኤል ሰይፈ ሚካኤል የቀረቡ ጽሑፎች ነበሩ በዚህ ጉባኤ ላይ። ከነዚህ የጥናት ጽሑፎች እንግዲህ በመቀጠል የምክክር መድረክ ተሳታፊዎች በ5 ቡድን ተከፋፍለው ስለ ሁኔታው ዘላቂ ሰላምን ከማረጋገጥ አኳያ መሰራት ያለባቸው ስራዎች ላይ መክረዋል። በተለይ ባለፉት ጊዜያት በሀገራችን አጋጥሞን የነበረ ችግሮች ዙሪያ ላይ መንስኤ ምን ይሆናሉ ከሚለው ከመላው ኢትዮጵያ ክፍል የመጡ የጉባኤው ተሳታፊዎች ከሚኖሩበት የለት ለት ኑሯቸው በማየት የሆነውን ነገር በማየትና የችግሮች መንስኤ ናቸው ብለው ያሰቧቸው ላይ ከፍተኛ ውይይት ከተደረገ በኋላ የችግሮቹስ መፍቴ ምን መሆን አለበት በሚለው ላይ እንደዚሁ በየቡድኑ ተከፋፍለው የሰሩ 5 ቡድን የሰሩ ሰዎች የመፍቴ ሐሳቦችንም አፍልቀዋል። እነዚህ የመፍቴ ሐሳቦችንም መፈጸም ያለበት ሚና ለይተው ሚናቸውንም ለእያንዳንዱ የህብረተሰብ ክፍል ሰጥተዋል። እንደዚሁም በተለይ የሃይማኖት ተቋማት ግጭትን ከመከላከል አኳያ ግጭትም ቢከሰት በማወያየት ሰላማዊ በሆነ መንገድ መፍትሄዎችን በማምጣትና በተሰጡ መፍትሄዎች ላይ በጋራ ዘላቂ የሆነው ሰላምን በማስገኘት ላይ የሃይማኖት ተቋማት የመንግስት የህዝብ ሚናዎች ምንድናቸው በሚል ለይተው አውጥተው ለእያንዳንዱ ክፍል መስራት ያለብንን ስራዎችን ስለ ሰላም መሰራት ያለብንን ስራዎችን ለይተው አውጥተው በመጨረሻ ቀኑ ላይ በሙላተ ጉባኤው ከነዚህ የመነጩ ሐሳቦች ለአብነት ያህል የፌድሪ ምክትል ጠቅላይ ሚኒስትር ባሉበት ለምሳሌ ያህል የሚሆኑን ጠቅለል ያለ ሐሳብ ቀርበዋል።
ክቡራትና ክቡራን አድማጮቻችን የዚሁ ተከታታይ በሚቀጥለው ዝግጅታችን ለመከታተል ትችላላችሁ።
የቅዱስ ዶሜኒኮ ገዳማውያን ማህበር ስምንት መቶኛው ዓመተ ምስረታው ምክንያት በማህበሩ ውስጥ ለአንድ ዓመት ሲካሄድ የቆየው ኢዮቤልዩ ዓመት ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ እንደ አውሮፓውያን አቆጣጠር ጥር 22 ቀን 2017 ዓ.ም ጳጳሳዊ ቅዱስ ዮሐንስ ዘላተራኖ ባዚሊካ ባሳረጉት ምስዋዕተ ቅዳሴ መጠናቀቁና ቅዱስነታቸው ምስዋዕተ ቅዳሴውን መርተው ባሰሙት ስብከት ቀኑን በዓለም ውጫዊ ውበት ካለመማረክ የወንጌልን ትክክለኛውን ጣዕም በማጣጣምና የመልካም ሥራ ጥበበኞች ለመሆን ስላበቃቸው ብዙ ወንዶችና ሴቶችን መልካም ተግባር ምክንያት ለእግዚአብሔር ክብርና ውዳሴ እናቅርብ እንዳሉ የቫቲካን ሬዲዮ ለእክት ጋዜጠኛ ጋብሪኤላ ቸራዞ አስታውቀዋል። ይህ ማራኪና ውስጥን የሚነካ ስሜት ዳግም እንዲደመጥና እንዲኖር ያደረገ የዛሬው ታሪካዊ ሁነት ያንን እንደ አውሮፓና ቆጣጥር ጥር 21 ቀን 2017 ዓመተ ምህረት በዚያ በላትራነንሰ ህንጻ ርዕሰ ሊቃነ ጳጳሳት ሄኖሪዮ 3ኛ ድልው በማለት ያንን በስፔን ተወላጁ ቅዱስ ዶሜኒኮ ዘጉዝማን የተመሰረተው ገዳማዊ ማህበር በይፋ በካቶሊካዊት ቤተክርስቲያን ውስጥ እንዲወለድ ሲያደርጉ የነበረው ታሪካዊ ሁነት ዛሬ እንዲኖር የሚያደርግ ነው።
በሩሲያ ኢራንና ቱርክ አዘጋጅነት ዛሬ በዛኪስታን አስታን ከተማ ላይ የሶሪያ እርስ በርስ ጦርነት ትኩረት የሰጠ ሀገራት አቀፍ ጉባኤ መጀመሩ ተመልክቷል። ሩሲያና ኢራን የደማስቆስ መንግሥት ደጋፊዎች ሲሆኑ ቱርክ የሶሪያ መንግሥት ተቃዋሚዎች እንደምትደግፍ ይታወቃል። በሩሲያና ቱርክ ሸምጋይነት የሶሪያ መንግሥትና ተቃዋሚዎቹ የተኩስ አቁም ስምምነት ተፈራርመዋል ተብሎ ተነግረዋል። የሶሪያ መንግሥት ልዑካን በባሻር አልጃፈሪ የሚመራ መሆኑና የአማጽያኑ የልዑካን ቡድን ከተለያዩ ተቃዋሚዎች የተውጣጣ እንደሆነም ተመልክተዋል። የሶሪያ የእስላም አክራሪዎች በዚሁ በዛኪስታን አስታን ከተማ ላይ እየተካሄደ ነው በተባለው የሶሪያ እርስ በርስ ጦርነት ትኩረት የሰጠ ሀገራት አቀፍ ጉባኤ ያሳተፈ እንዳልሆነም ተነግረዋል። የሶሪያ መንግሥት ተቃዋሚዎች ሀገሪቱ ውስጥ ከአምስት ዓመታት በላይ እየተካሄደ ያለውን ጦርነት ለመግታት ፕሬዚደንት ባሻር አልአሳድ ከሥልጣናቸው እንዲወርዱ የተቃዋሚዎች ጥያቄ መሆኑና የሶሪያ መንግሥት የተኩስ አቁም ስምምነቱ እንዲጠና ይፈልጋል ተብሎም ተገልጠዋል። በሶሪያ የተባበሩት መንግሥታት ድርጅት መልእክተኛ ስታፋን ደሚስቱራ በዚሁ በዛኪስታን አስታን ላይ እየተካሄደ ባለው ሀገራት አቀፍ ጉባኤ ተሳታፊ መሆናቸው ተገልጠዋል። የሶሪያ መንግሥት ደጋፊዎች ናቸው የተባሉ የሳውዲ አረቢያና ኳታር መንግሥታት በዚሁ አስታን ላይ እየተካሄደ ባለውና ለሁለት ቀናት ይቆያል በተባለው ሀገራት አቀፍ ጉባኤ ተሳታፊ እንዳልሆኑ ተዘግበዋል። የእስራኤል መንግሥት በምስራቃዊ ኢየሩሳሌም በሦስት ቀበሌዎች የመኖሪያ ቤቶች ለመገንባት ያወጣችው ዕቅድ ተግባራዊ እንዲሆን መወሰኑ ተመልክቷል። የተመደበላቸው የሥልጣን ጊዜ ፈጽመው ባለፈው ሳምንት አርብ ከዋይት ሃውስ የተሰናበቱት የፕሬዝደንት ባራክ ኦባማ መንግሥትና የተባበሩት መንግሥታት የጸጥታው ምክር ቤት የእስራኤልን ዕቅድ ማውገዛቸው የሚታወስ ነው። ዕቅዱ አዲስ የዩኤስ አሜሪካ ፕሬዝደንት ዶናልድ ጆን ትራምፕ በትረ ሥልጣን እስከሚረከቡ ድረስ ተወዝፎ እንዲቆይ ጠቅላይ ሚኒስትር ቤንያሚን ነታንያሁ መጠየቃቸው ይታወሳል። የዶናልድ ጆን ትራምፕ ሥልጣን መቀዳጀት ተገን በማድረግ እስራኤል በአረብ ግዛቶች ሰፊ የአይሁድ ሰፈራ ለማካሄድ መወሰኗ ሐረትስ የተባለ የእስራኤል ጋዜጣ ዘግበዋል። በእስራኤልና ፍልስጤማውያን መካከል ያለውን ፍጥጫ ባለበት እየቀጠለ መሆኑ ተያይዞ ተገልጠዋል። በ በምዕራባዊ አፍሪካ የቀድሞ የጋምቢያ ፕሬዝደንት ያህያ ጃሜ ዘመነ ስልጣናቸው በይፋ ካበቃ በኋላ ስልጣን አላስረክብም በማለት አሻፈረኝ ከማለታቸው ባሻገር ሀገሪቱ ውስጥ የአስቸኳይ ጊዜ አዋጅ አውጀው ነበር። ይህን ተከትሎ የምዕራብ አፍሪካ መንግስታት የኢኮኖሚ ማህበረሰብ ኤኮዋስ በያህያ ጃሜ ላይ ወታደራዊ እርምጃ ለመውሰድ ወታደራዊ ኃይል ወደ ጋምቢያ መላኩና ያህያ ጃሜ ነገሩን እንደማያዋጣቸው ተገንዝበው ከስልጣናቸው እንዲወርዱ ካስታወቁ በኋላ ባሳለፍነው መጨረሻ ሰሞን 500 ሚሊዮን ዳላሲ የሀገሪቱ ገንዘብ 11 ሚሊዮን ዶላር ይዘው መሰወራቸው እየተነገረ ነው። ባለፈው ወርሃ ታህሳስ ሀገሪቱ ውስጥ በተካሄደው ፕሬዝደንታዊ ምርጫ ያሸነፉ አዳማ ባሮ በተጎረባች ሀገር ሴኔጋል ዳካ ከተማ ላይ በሚገኘው የጋምቢያ ኤምባሲ በዓለ ሲመት እንደተፈጸመላቸው አሁንም እዚያው እንደሚገኙ ተመልክተዋል። የፕሬዝደንት አዳማ ባሮ የፖለቲካ አማካሪ ማይ ፋቲ እንዳመለከቱት ያህያ ጃሜ የመንግሥትና ሕዝብ ንብረት በካርጎ አይሮፕላን ጭነው ዘርፈው ተሰውረዋል። ወደ ጊኒ ኤኳቶሪያል መሸሻቸው የተጠቆመ ሲሆን ሀገሪቱ ግን ማስተናገዷ አስተባብላለች። 11 ሚሊዮን ዶላር ዘርፈው ተሰውረዋል የተባሉ ያህያ ጃሜ እንደ አውሮፓ አቆጣጠር በ1994 በመፈንቅለ መንግሥት ሥልጣን ይዘው ከ22 ዓመታት በላይ ትንሿ ጋምቢያን መምራታቸው ይታወሳል።
አድማጮች ለዚሁ ዕለት ይሆናል ያልነውን ዝግጅት እዚህ ሊያበቃ ሐሳብ አስተያየት ወይም ሂስ ለመላክ በኢሜይል amartik@vatiradio.va በማለት ለመላክ ትችላላችሁ። የይወቲ ማታፈጫ ከመሙአተውነ ከሙዳን አዛ ሲባን ውበት አንተ ስትኖርነ እኔነት የሚያምረው መኑ ማለት አንተ ስትኖር ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ። ጌታ ስትኖር